በክርስቶስ ኢየሱስም ሰላም እንላችኋለን። ባለፈው ክፍለ ጊዜያችን ላይ ባለፈው ሳምንት በተማረው ትምህርት ውስጥ አንድ ላይ ስንወያይ እንደነበረው ታስተውሳላችሁ። የዮሐንስ ወንጌል ምዕራፍ 14 ምዕራፍ 15 ምዕራፍ 16ን በተመለከተ በዛው ውስጥ ጎልቶ የሚታየው አንድ ሐሳብ ስንነጋገር ነበር። ያም ሐሳብ ደግሞ ስለ መንፈስ ቅዱስ ነበር ስንነጋገር የነበረው። መንፈስ ቅዱስን እንደሚሰጠን ስለ መንፈስ ቅዱስ ተስፋን ጌታ ኢየሱስ በተናገረው ላይ ተመስርተን ሰፋ ያለ ውይይት እናደርግ ነበር። ጠለቅ ብለን ስናይ ነበር በዛው ውስጥ የነበሩትን እንደዚሁም ደግሞ የተወሰኑ ነገሮችን ለማስተዋወስ ያክል በአንኝነት በተለይ ደግሞ ተነጋግረን የነበረው ስለ መንፈስ ቅዱስ ማንነት ነበር ወይም ደግሞ ስለሱ ስብእና። ብዙ ጊዜ መንፈስ ቅዱስን በተለያየ መልክ የማይት ሁኔታ ሊኖር ይችላል። መንፈስ ቅዱስን እንደ ኃይል መንፈስ ቅዱስን ልክ እንደ አንድ የሆነ ነገርን ሰርቶ ብቻ እንደሚሄድ ጉልበት ብቻ አርጎ የመመልከት ነገር በአንዳንድ እምነቶች ውስጥም ያ አስተሳሰብ አለና አንዳንድ ጊዜ ደግሞ እኛም እንደ አማኞች ይሄ ነገር ቻሌንጅ እንዳያደርገን ስለ መንፈስ ቅዱስ ያለን ሐሳብ እይታችን እሳቢያችን እንዴት ነው የሚለውን ነገር ለመመልከት ተነጋግረን ነበር። በዛ ውስጥ ማንዶ አይተን የነበረው መንፈስ ቅዱስ ማን ነው የሚለውን ጳራቅሊጦስ በሚለው ቃል ተነስተን አጽናኝ ብሎ የሚናገረው ቃል የነበረውን ማንነት ተመልክተን ነበር። አጽናኝ የሚለው በዛ ጊዜ በግሪክ ባህል በነበረው ማንነት ውስጥ በነበረው አገላለጽ ከአንድ ሰው ጎን የሚቆም በፍርድ ቤት አንድ ሰው በፍርድ ሁኔታ ውስጥ ሲያልፍ በችግር ውስጥ ሲያልፍ ከጎኑ የሚቆምና ያን ሰው የሚያበረታ ምናልባት ጠበቃውንም ጭምር ሊከት ይችላል ግን ከሱ ጎን የሚሆንን ፐርሰን ነው የሚያሳየውና ያንን ስም ሰጥቶት በዚህ ቦታ ላይ ጌታ ኢየሱስ ለእናንተም ደግሞ አጽናኝ የሆነውን መንፈስ ቅዱስን እልክላችኋለሁ ብሎ ተስፋ ፈሰጠ ላይ ነበር የተነጋገር ነውና መንፈስ ቅዱስ እንግዲህ ባለፈው ሳምንት ስናወራ እንደነበረው ፐርሰን ነው። እንደ አንድ ኃይል ብቻ ማየት የለብንም። ፐርሰንነቱንም ደግሞ ስናወራ የሚያዝን ነው። ሰዎች ሊያሳዝኑት ይችላሉ። ከኛ ጋርም ደግሞ አብሮ ሲሆን ፈቃድም ያለው ነው የሚመራን ነው። እነዚህ ነገሮች ስንመለከት ነበር እና ያ ሁላ የሚያሳየው አንድ ኃይል ፈቃድ የለውም የሄደበትን ነገር ዝም ብሎ ነው የሚያደርገው። የሚያዝንም ይደሰትም አይደለም። እነዚህ ሁላ ነገሮች የሚያሳዩት ፐርሰንን ነው ወይም ደግሞ ስብእናን ነው የሚያሳዩት። እና መንፈስ ቅዱስ ስብእና እንዳለው ተነጋግረናል። በዛ ውስጥም ደግሞ ስልጣንም እንዳለው ጭምር ተመልክተን ነበር ባለፈው ሳምንት።
እና ሁላችን እንድንገነዘበው የሚያስፈልገው ባለፈው ሳምንትም እንዳነሳ ነው መንፈስ ቅዱስ ኃይል ግን አለው። የመንፈስ ቅዱስ ኃይልንም እንለማመዳለን። ሐዋርያት ሥራ ምዕራፍ 1 ቁጥር 8 አይ ቲንክ ጥሩ ባላንስ ይመስለኛል። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። መንፈስ ቅዱስ ሲመጣ ኃይል አለ። የመመስከር ኃይል፣ ለጸሎት ኃይል፣ ለእግዚአብሔር ለመኖር ኃይል እንቀበላለን። ኃይል ኤክስፒሪየንስ እናደርጋለን። ኢንፋክት መንፈስ ቅዱስ ወደኛ የመጣበት አንዱ ምክንያት ደካሞች ስለሆንን ነው። ተጨማሪ ኃይል ስለሚያስፈልገን ነው። ስለዚህ ግራ መጋባት የሌለብን መንፈስ ቅዱስ ኃይል አለ። የምንለማመደው የመንፈስ ቅዱስ ኃይል አለ። ግን መንፈስ ቅዱስ ኃይል ብቻ አይደለም።
ባዶ ኃይል ሳይሆን ኃይል ያለው ፐርሰን ነው፣ ስብእና አለው። እስቲ ደግሞ ዛሬ ደግሞ እንግዲህ መንፈስ ቅዱስ ወደኛ ህይወት ሲመጣ ምን እንሰራለን የሚለውን ነገር ደግሞ ብንቀጥል ጥሩ ይመስለኛል። መንፈስ ቅዱስ ወደ አንድ አማኝ ህይወት ሲመጣ መቼስ መንፈስ ቅዱስ ወደኛ ሲመጣ ዝም ብሎ እንደዚሁ በባዶ አይደለም የሚመጣው፣ ግን ስራን ይዞ ነው ሲመጣውና መንፈስ ቅዱስ ወደኛ ሲመጣ ዋነኛ ስራው ምንድነው የሚለውን ደግሞ ዛሬ ደግሞ ብናነሳውና በዛ ላይ ደግሞ ትንሽ ሰፋ አድርገን ብንነጋገርበት ጥሩ ነው። ምክንያቱም የመንፈስ ቅዱስ ስራ እዚህ ቦታ ላይ ጌታ ኢየሱስም ሲገልጥበት የነበራቸው መንገዶች የሱንም ባህሪያትም የሚያሳዩ ናቸው። ለምሳሌ አሁን የመጀመሪያው ቀደም የተነጋገር ነው ማለት ነው። እሱ ባለፈው ሳምንትም በአብዛኛው የተነጋገርንበት ዮሐንስ ወንጌል ምዕራፍ 14 ከቁጥር 15 ጀምሮ ሲናገር እኔም አብን እለምናለሁ፣ ከቁጥር 15 ጀምሮ ነው የማነበው፣ እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር። በነገራችን ላይ ይሄ ተስፋም ደስ የሚል ነው። ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል ብሎ አጽናኝ ብሎ ይጠራዋል። ስናየው ማንነቱንም በዛ ውስጥ ያሳየናል። የሚያጽናና ነው፣ አብሮን የሚቆም ነው እሱ። ከዛ በኋላ ደግሞ በዚሁ ደግሞ ስንሄድ እዛው ምዕራፍ 14 ውስጥ ሌላ ቦታ ላይም ሲናገር እንደዚህ ይላል። ምዕራፍ 14 ቁጥር 25 ላይ እንደዚህ ብሎ ይናገራል፣ ከእናንተ ዘንድ ስኖር ይህን ነግሬያችኋለሁ፣ አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው ብሎ ይናገራል። ይህም ማንነቱን ያሳያል። መንፈስ ቅዱስ ዘንድ ቅድስና አለ፣ ቅዱስ ነው። አሁን መጽሐፍ ቅዱስ ውስጥ እንደውም ይለይልናል እርኩስ መንፈስ ብሎ የሚያስቀምጣቸው አሉ፣ ከአጋንንቱ ዓለም የሆኑትን። ያም በዛው ስንመለከተው ባህሪያቸውንም ጭምር ያሳያል። የረከሰ ነገር በዛ ቦታ ላይ አለ፣ እርኩሰት ያለበት እንደሆነ ይናገራል። እዚህ ጋር ደግሞ ሲመጣ ደግሞ ቅዱስ የሆነ መንፈስ የእግዚአብሔርን ባህሪ ነው። እሱ ቅዱስ ነኝ ብሎ ጌታ እግዚአብሔር ተናግሯል። ቅዱስ እንደሆንኩኝ ቅዱሳን ሁኑም ብሎ አሳስቧል። እና የእሱን ቅድስናም የሚያሳይ ነው። እና መንፈስ ቅዱስን ሲጠራው እዚህ ቦታ ላይ ቅዱስ ብሎ ይጠራዋል። በኋላ ደግሞ ይበለጣም ደግሞ መጣበታለው ምዕራፍ 16 ላይ ስንመጣ ደግሞ ስለ እሱ ማንነት አሁንም የሚያሳይ ነው። ምዕራፍ 16 ከቁጥር 13 ጀምሮ እንደዚህ ባነበው እንደዚህ ይላል፣ ግን እርሱ የእውነት መንፈስ በመጣ ጊዜ እውነት ወደ እውነት ሁሉ ይመራችኋል ብሎ ይናገራል። ሌላም አሁንም እንደገና መገለጫው ነው እሱ የእውነት መንፈስ፣ አጽናኝ የሆነ መንፈስ፣ ቅዱስ የሆነ መንፈስ፣ የእውነት መንፈስ ነው። ያ ማለት የሚቆመው መንፈስ ቅዱስ ከቅድስና ጋር የሚቆም ነው፣ ከእውነት ጋር የሚቆም ነው። በመንፈስ ቅዱስ ውስጥ ሐሰት የለም ማለት ነው። እሱ ባህሪውን በዚህ ውስጥ የሚገልጥ ነው። እንግዲህ ፐርሰን ብለን ተነጋግረናል። ስብዕና ያለው ብለን ስንል አንድ ስብዕና ያለው ነገር የራሱ ደግሞ የሆነ ደግሞ ባህሪ ወይንም ካራክተር ካራክተር ብለን የምንጠራቸው ነገሮች ማለት ነው እሱ አሉት። እና የእሱ ካራክተሪስቲክ እነዚህ ናቸው። እሱ ቅድስና አለ፣ እውነት አለ። እና ምዕራፍ 16 ላይ ስንመጣ በአንድ አማኝ ህይወት ውስጥም ሲመጣም ከዚህ ጋር ተመሳሳይ ነገሮች እንደሚሰራ ነው የሚናገረው።
ልክ ነው። ስለዚህ መንፈስ ቅዱስን በህይወታችን ስንለማመድ እነኚህ ባህሪያቱ ናቸው በህይወታችን የሚገለጡት። ከመንፈስ ቅዱስ ጋር አብሮ የሚሄደው እውነት ነው።
ከመንፈስ ቅዱስ ጋር አብሮ የሚሄደው ቅድስና ነው። መጽናናት በዛ ውስጥ አለ ማለት ነው። ከዛም እዚህ ቦታ ላይ ሲናገር ጌታ ኢየሱስ ተስፋን ሲሰጣቸው ለምሳሌ ከቁጥር 7 ጀምሮ ግን ምዕራፍ 16ን ብንመለከተው መንፈስ ቅዱስ ሲመጣ ምንን ይሰራል የሚለውን ነገር እነዚህ ነገሮች መጠበቅ አለብን። ደግሞ መሰረታዊ ናቸው ብዬ አምናለሁ። እነዚህ ነገሮች መጠበቅ አለብን። ከቁጥር 7 ጀምሮ ለምሳሌ ብንመለከት እንደዚህ ይላል፣ እኔ ግን እውነት እነግራችኋለሁ፣ እኔ እንድሄድ ይሻላችኋል። እኔ ባልሄድ አጽናኙ ወደ እናንተ አይመጣምና፣ እኔ ብሄድ ግን እርሱን እልክላችኋለሁ ይልና ከዛ በኋላ እሱ ሲመጣ የሚሰራቸውን ነገሮች ያብራራል። እርሱም መጥቶ ብሎ የመጀመሪያው የሚሰራው ነገር ምንድን ነው? እሱ እርሱም መጥቶ ስለ ኃጢአት፣ ስለ ጽድቅም፣ ስለ ፍርድም ዓለምን ይወቅሳል። ስለ ኃጢአት በእኔ ስለማያምኑ ነው። ስለ ጽድቅም ወደ አብ ስለሚሄድ ከዚህም በኋላ ስለማታዩን ነው። ስለ ፍርድም የዚች ዓለም ገዥ ስለተፈረደበት ነው ብሎ ይናገራል። እነዚህን ሀሳቦች በሙሉ ብንመለከታቸው ከእግዚአብሔር ጽድቅ ጋር የሚሄዱ ናቸው። የጽድቅን ሀሳብ ነው እሱ የሚያነሳው። መንፈስ ቅዱስም አንዱ የሚያስፈልገን ሀሳብ ምክንያት ይሄም ይመስለኛል። ምክንያቱም እቺ ዓለም እንደውም በዚህ ቦታ እንደውም ስንመለከተው መንፈስ ቅዱስ አማኙ ጋር ብቻ ሳይሆን ዓለምንም ጭምር ጠቅሟታል መምጣቱ። የእግዚአብሔር መንፈስ እኮ ከዚች ዓለም ቢከለከል ኖሮ እርኩሰት የት በደረሰ ነበረ። ግን የመንፈስ ቅዱስ መኖር ነው እሱ እዚህ ቦታ ላይ ከልክሎ ነገሮችን የሚያቆማቸው። በዚህ ቦታ ላይ እርኩሰት ከክፋቱ እየበዛ እንዳይሄድ ማለት ነው። ሰዎችም በእግዚአብሔር በክርስቶስ ኢየሱስ እንዲያምኑ የሚያደርጋቸው የመንፈስ ቅዱስ ኃይል ነው። እና ይወቅሳል ብሎ ይናገረና ስለ ጽድቅ ሀሳብ ነው እዚህ ቦታ ላይ የሚናገረው። በዚህ ቦታ ላይ እሱ መጥቶ ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድም ዓለምን ይወቅሳል ብሎ ይናገራል። ለምንድን? ቅዱስ ስለሆነ ያ ባህሪው አለ። በአንድ አማኝ ህይወት ውስጥም ሲመጣ እነዚህ ነገሮች አብረው የሚመጡ ይመስለኛል። በመንፈስ ቅዱስ ለምሳሌ መወቀስ አለ። አንድ ሰው አንድ ጌታን የማያውቅ ሰው ወይም ደግሞ አንድ በክርስቶስ የማያምን ሰው ከእግዚአብሔር ጋር ህብረት የሌለው ሰው በአንድ ሁኔታ ውስጥ ሲገባና ኃጢአት ውስጥ ሲገባ መንፈስ ቅዱስ ወቀሳ ከውጭ ሊኖር ይችላል፣ ወደ እግዚአብሔር እንዲመለስ። ከዛ ሰው ይልቅ ደግሞ እኛ ደግሞ አማኝ የሆንን ሰዎች በክርስቶስ ኢየሱስ አምነን የምንኖር ሰዎች ደግሞ ከዛም በላይ ደግሞ መንፈስ ቅዱስን ተጠምቀን ደግሞ በእኛ ውስጥ መንፈስ ቅዱስ የሚኖርብን ሰዎች ማደሪያ አድርጎናል። ቤተ መቅደስ ብሎ ጠርቶናል መጽሐፍ ቅዱስ ራሱ። በእኛ ውስጥ የሚኖርበት ሰዎች የበለጠ የጽድቅ ቃል ከመንፈስ ቅዱስ ዘንድ ይመጣል። ጽድቅ አንዱ መሰረት ነው ማለት ነው እሱ። ከዛ ደግሞ በዚህ ደግሞ አይቆም፣ ቀጥሎ ደግሞ እንደዚህ ይናገራል። ቁጥር 12 ጀምሮ ደግሞ ስናይ ደግሞ የምነግራችሁ ገና ብዙ አለኝ ብሎ ይናገራል ጌታ ኢየሱስ። ሲያስተምራቸው ነበረ በዚህ ምድር ላይ፣ ነገር ግን አሁን ልትሸከሙት አትችሉም፣ ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። የሚሰማውን ሁሉ ይናገራል እንጂ ከራሱ አይናገርም ብሎ ይናገራል። ወደ እውነትም ደግሞ የእውነትን መንገድም ይመራናል። ምን ማለት ነው? አሁን ጽድቅን በእኛ ህይወት ውስጥ ይሰራል፣ እውነትንም በእኛ ህይወት ውስጥ ይሰራል፣ እውነትንም ደግሞ ያሳስበናል። በነገራችን ለዚህ ቦታ ላይ ሲናገር ደቀ መዛሙርቱ ብዙ ገና ያላወቁት ነገር ነበራቸው። ጌታ ኢየሱስ ከእነሱ ጋር አብሮ በነበረ ሰዓት ላይ እንደውም የሐዋርያ ስራን ስንመለከት ብዙ ቦታ ላይ አህዛብ ወደ ጌታ ኢየሱስ ወደ ማመን ሲመጡ የሚችሉ አልመሰላቸው። መጀመሪያ ላይ እግዚአብሔር ጴጥሮስን ማሳመን ነበረበት። ራእይን አሳይቶት አሳምኖት የማይበሉ ነገሮችን ብላ ብሎት እነዚህ እንዴት ከዛናት ጀምሮ አልበላውኝም ብሎ ተከራክሮ መጨረሻ ላይ እንግዲህ ከአህዛቡ ቤት የመጣ ሰው አህዛብ ብሎ ሲናገሩ ከእስራኤል ውጭ ያሉ ሰዎች ማለት ነው። እሱ መጥተው ሲያናግሩት ያንን ራእይ አስቦ ነው ለነዛ ሰዎች ወንጌል እንኳን ለመናገር ይቻለው። ስለ ግርዘት ስንመጣ የተለያዩ ርዕሶች ስናነሳ
ስለ እግዚአብሔርና ስለ ኢየሱስ ማንነት እኮ በጣም ገና ነበሩ። ምክንያቱም ደግሞ እንደ ከአንድ እግዚአብሔር አንድ ነው ከሚል ጠንካራ የይሁዲነት አስተሳሰብ ለመጡት ገና እኮ የእግዚአብሔር ወልድ መለኮትነት አምላክነት በየጊዜው እኮ ነው እየተገለጠላቸው የነበረው። አሁን ማርቆስ 4 ላይ እኮ ስናነብ ማዕበሉን ሲገስጸው ተነገጡ አብራቸው ያለው ለካ ይህ ማን ነው ማበሉ እንደዚህ ስለመስቀሉ አይሆንብህ ሁሉ እኮ ይል ነበር ጴጥሮስ ብዙ ያልገባቸው ነገሮች አሉ ስለ ክርስቶስ ማንነትና ቀጣይ መገለጥ አለ ቀጣይ ረበለሽን ልትሸከሙት አትችሉም ማለት መሸከም ራሱ አይችሉም ቢገልጥላቸው አሁን በቃ እግዚአብሔር ስሉስ አምላክ እንደሆነ የስልት ምርተ ስላሴ ምን እንዳለ ቢገልጥ ሊሸከሙት አይችሉም አንዳንዱ ነገር በመንፈስ ቅዱስ የሚገለጥ ነው ገና አሁን እንዳልከው አሰራሩ አዛብን በተመለከተ የወንጌል አካሄድን በተመለከተ ራሱ የኢየሱስ ማንነት የእግዚአብሔር ማንነት በተመለከተው ገና ኩስና ይገርም ስንት እኮ ከዛ አላነ ጳውሎስ ሁሉ ድኖ ስንት መልእክታት ተጽፈው እኛ እኮ ከዛ በኋላ ስላልለን ነው እንጂ እየተገለጠ በመንፈስ ቅዱስ ይበራላቸው ነውና ልክ ነው ብዙ ያልተረዱት ነገር ነበር መንፈስ ቅዱስ ሲመጣ ነው
ሲመጣ ግን
ይመራቸዋል
ነገሮች እየተገለጡ መጡ ወደ እውነት ይመራናል ብሎ የሚናገሩ ያን ነው ያም ማለት ነው እንግዲህ እውነትና ስተት አብሮ አይደለም በሱ ዘንድ ያሉት ማለት ነው እሱ የእውነት መንፈስ ነው እውነትን ይነግረናል ከእግዚአብሔር ዘንድ ያለውን ያሳስበናል እንዶም ይሄኛውንም سنመለከተው አንደኛ ቆሮንቶስ ምዕራፍ 2ንም እንደገና እንድናስብ የሚያደርገን ይመስለኛል ምክንያቱም በዛ ክፍል ላይ ሲናገር መንፈስ የእግዚአብሔርን ጥልቅ ነገር እንኳን ይመረምራል ይላል ምን ማለት ነው የእግዚአብሔር ምስጢር ሁሉ ከመንፈስ ቅዱስ የተደበቀ አይደለም እና ያንን መንፈስ ሰጣን ብሎ ነው ሲናገረው መጽሐፍ ቅዱስ እና ከኔ ያለውን ወስዶ ይነግራቸዋል ብሎ ይናገራል እዚህ ቦታ ላይ ሲናገር ማለት ነው ስለዚህ ወደ እውነት ቃል ይመራናል እውነት በሱ ዘንድ አለ ሐሰት አይደለም በሱ ዘንድ ያለው ከዛ ሶስተኛ ደግሞ የሚናገረው ነገር እዛው ቁጥር 14 ላይ ምዕራፍ 16 ላይ سنመለከት እርሱ ያከብረኛል ለኔ ካለኝ ወስሎ ይናገራልና ለአብ ያለው ሁሉ የኔ ነው ስለዚህ ለእኔ ካለኝ ወስሎ ይናገራል አልኩኝ ብሎ ይናገራል እርሱ ያከብረኛል ምትለው ቃል ጌታ ኢየሱስ ከተናገረው ጋር መሄድ ይመስለኛል ምዕራፍ 7 ላይ ሲናገር ማንም የተጠማ ይምጣና ይጠጣ ብሎ ከተናገረ በኋላ መጨረሻ ላይ ግን ክርስቶስ አልከበረም ነበርና መንፈስ ቅዱስ ገና ለወረደም ብሎ ይናገራል የክርስቶስን መክበርና የመንፈስ ቅዱስን መውረድ አብሮ አገናኝቶታል ባለፈውም ቺንቃላ አስተናት ነበር ከእግዚአብሔር ጋር ያዶ አስጣረቀን ወደ ክብሩ ሲመለስ እኛ ጋር ደግሞ መንፈስ ቅዱስ ደግሞ በእኛ ላይ ደግሞ ወረደ ስለዚህ መንፈስ ቅዱስ ሲወርድ ክርስቶስንም ያከብረዋል ስለዚህ በአማኙ ህይወት ውስጥ እነዚህ ሶስት ነገሮች ይኖራሉ ብዬ አስባለሁ ጽድቅን ይዞ ይመጣል ቅድስና ምክንያቱም ስሙ ራሱ ቅዱስ ነው እሱ ቅዱስ የሆነ መንፈስ ነው ከዛ በኋላ ደግሞ እውነት ይዞ ይመጣል ወደ እውነት ነገር ይመራናል የእውነትን ቃል ያሳውቀናል እኛም እኮ ገና ብዙ ማናቀው ነገር አለ ይሄንን መጽሐፍ ቅዱስንም እኮ ስናጠና ብዙ ጊዜ የማይገባን ነገሮች አሉ ግን መንፈስ ቅዱስ ደግሞ ያብራራልናል ብሩህ ያደርግልናል እንድንረዳው ያደርገናል ከዛ ደግሞ ክርስቶስ ደግሞ በዛው ታሪክ ከፍ ይላል ሌሎች ነገሮች ሳይሆኑ ግን ክርስቶስን በዛው ታሪክ ከፍ ብሎ ይታያል የመንፈስ ቅዱስ አሰራር ሲመጣ እነዚህ ሶስት ነገሮች መሰረታዊ እውነቶች ይመስሉኛል መሰረታዊ ነገሮች ይመስሉኛል ከነዚህ ውጪ መንፈስ ቅዱስ አሰራር በዚህ ቦታ ላይ አለ ብለን እነዚህ ሶስት ነገሮች ከሌሉ ክርስቶስ ካልከበረ እውነት ከሌለ በዛ ቦታ ላይ ወደ እውነት ይመራቸዋል ብሎ ነው እንግዲህ ተናገረው እውነት በዛ ቦታ ላይ ካልጸና እንደገና ደግሞ ጽድቅና ቅድስና በዛ ቦታ ላይ ከሌለ ይሄ የእውነት የመንፈስ ቅዱስ አሰራር ነው ወይ ብለን እንጠይቅ ያደርገናል የመንፈስ ቅዱስ አሰራር ላይ መሰረታዊ ነገሮች ይመስሉኛል እነዚህ ነገሮችን ስንመለከታቸው
በጣም ትልልቅ ነገሮች ናቸው ያው እንዳነሳቸው ያው ጌታ ኢየሱስ የመንፈስ ቅዱስን መምጣት በተመለከተ የተጠቀመባቸው ቃላት ምዕራፍ 15 እና ምዕራፍ 16 ላይ በመጣ ጊዜ የሚሉት ቃላት በጣም ትልልቅ ቃላት ዝም ብሎ አይደለም መንፈስ ቅዱስ እንዲሁ ዝም ብሎ ብቻ ከኛ ጋር ለመሆን ሳይሆን በመጣ ጊዜ የሚያረጋቸው ነገሮች አሉ ማለት ነውና አሁን ምዕራፍ 15 ላይ ቁጥር 20 6 27 ላይ የእውነት መንፈስ በመጣ ጊዜ ይላል ስለዚህ በመጣ ጊዜ የሚያረጋው አለ ምዕራፍ 16 ላይ ቅድም አንተን ስተዋል ቁጥር 7 ላይ እኔ እንደሄድ ይሻላችኋል ባሌዶ አጽናኝ ወለናንተ አይመጣም እኔ ብሄድ ግን እርሱን ልከላችኋለሁ እርሱ መጥቶ ይላል እና እሱ ሲመጣ የሚያረጋቸው ነገሮች አሉ ቁጥር 13 ላይ ግን እርሱ የእውነት መንፈስ በመጣ ጊዜ ይላል እና ስለዚህ በመጣ ጊዜ የሚያረጋቸው ነገሮች አሁን በጣም በጥሩ ሳማራይዝ በሚያረግ ሁኔታ ነው ያነሳቸውና በዝርዝርና ለዘመናችን በሚጠቅም ነገር ማይታችን ግን በጣም አስፈልጊ መስለኛል ነኝ ነገሮች አንደኛ ይሄ መንፈስ ቅዱስ ዓለምን ይወቅሳል ያስገነዝባል ይመለሳል አሁን ቅድም ያነሳ ነው እንደዛ ነው የሚሆነው ይሄ አይ ቲንክ ካዲስ ልደትም ጋራ በጣም የተያዘ ይመስለኛል ይመጣና ዓለምን ወቅሶ ወደ ክርስቶስ ወደ መስቀሉ ነው እኮ የሚያሳያቸው እና የዚህ ዓለም ገዢ እንደተፈረደበት በመስቀሉ ላይ አሁን በጣም ብዙ አሁን ለአይሁድ አድማጮች ይሄ በጣም የሚያስደነግጥ ነው ይመስለኝ እነሱ ሊፈርዱበት ነው እንደሆነ የሚያስቡት በክርስቶስ ላይ ግን መስቀሉ ሪሊ የክርስቶስ ፍርድ ሳይሆን መስቀሉ በኋላም ቆላሲያስ ላይ እንደምናየው የዚህ ዓለም ገዢ የተፈረደበት ነውና እንደውም በቃ ስልጣናቸውን ገፎ በመስቀሉ ላይ ነው በመስቀሉ ላይ ስልጣናቸውን ገፎ በቃ መሳለቂያ ስፔክታክል አርጓቸዋል በቃ ዲስፕሌይ አርጓቸዋል ያሳያቸዋል ጣላቶቹና የዚህ ዓለም ገዢ ተፈረደበታል ብሎ ወንጌልን ሰብኮ ኮንቪክት አርጎ ወቅሶ መንፈስ ቅዱስ ይመለሳል በአማኙም ህይወት ቀደም እንዳነሳው ወቅሶ መንፈስ ቅዱስ ይመለሳል ግን በዚህ ዓለም ደግሞ ሰዎች ህይወትን የሚቀበሉት እኮ ይሄ ሲሆን ነው ያለ መንፈስ ቅዱስ እኮ የመስቀሉን ስራ ተረድቶ ወደ እግዚአብሔር መምጣት እኮ አይቻልም እኮ በጣም ብዙ እኮ ሞክረናል አሁን በአይሁድም እኮ ይሄ የልብ ግርዘት ምን ነው እኮ ይሄ ነው መንፈስ ቅዱስ ይገባና ልባችንን ይገርዘዋል ይወቅሳል ኮንቪክሽን ይሰጣል ስለ ኃጢአት ይወቅሳል ስለ ጽድቅ ይወቅሳል ስለ ፍርድ ይወቅሳል ምን ማለት ነው ስለ ፍርድ ያመለክተናል ወደ መስቀሉ ስለ ጽድቅ ደግሞ የእግዚአብሔርን ጽድቅ ያበስርልናል ይወቅሳል ኃጢአታችንን ወቅሶ አዲስ ህይወት ሰጥቶ የሚመልሰው ዓለምን መንፈስ ቅዱስ ነው እና ይሄ ለሚመለከቱት ይሄንን ሾው ለሚያዩን በተለያየ መንገድ ለሚሰሙን በጣም ትልቅ ነው ያለ መንፈስ ቅዱስ ሪሊ ክርስቲያን መሆን አይቻልም ያለ መንፈስ ቅዱስ ከዓለም መላቀቅ አይቻልም እና መንፈስ ቅዱስ አንዱ የመጣበት ዋና ዓላማ ቅድም እንዳልከው በዓለም ውስጥ ገብቶ ዓለምን እየወቀሰ ወደ እግዚአብሔርን ፍርድ እያሳየ የእግዚአብሔርን ጽድቅ የራሱን ጽድቅ እያሳየ መመለስ ነው እና አሁንኛ ወንጌል ሲመሰከረንም በህይወታችን የሆነው ይሄ ነው አሁን በኔ ህይወት የሆነው ይሄ ነው እዚህም ጥናታችን ላይ መስክሬ ነበርና ቃሉ ሲነገር አሁን ቃሉን ማወቅ ብቻ የክርስቲያን ቤተሰብ ልጅ መሆን ብቻ ስለ እግዚአብሔር አንዳንድ ኢንፎርሜሽን ማያዝ ብቻ እኮ ለውጥ አይደለም የህይወት ለውጥ የሚባለው መንፈስ ቅዱስ ወቅሶም ይመለሳት ያች ሷናት ዳግም ልደት ሷናት ለኒቆዲሞስ የተነገረችው እሷ የመንፈስ ቅዱስ ስራናትና አንዳንድ ጊዜ ጽድቅን የእግዚአብሔርን ጽድቅ ለማግኘት በራሳችን ምንጣጣር ሰዎች አለንና በራስ በመጣጣር በሆነ ነገር የሚመጣ ነገር ሳይሆን መንፈስ ቅዱስ ራሱ ገብቶ ወደ ልባችን ወቅሶ እዚህ ዓለም ገዢ እንደተፈረደበት ያንን ጉድ ኒውስ ነግሮ የእግዚአብሔርን ጽድቅ አሳይቶ የተለወጠ ህይወት ይሰጣናል ማለት ነው ይሄ እንዳልነው ይሄ ይከተላል አሁን ቀደም እንዳነሳው ይሄ በአማኞች ህይወት ውስጥ መንፈስ ቅዱስ የሚያደርገው ነገር ይሄ ነው ያሳያል ያመለክታል ይወቅሳል ኮንቪክት ያረጋል ምንነገረን ቃል እንደ ኢንፎርሜሽን እዚህ ጋር ቢቀመጥ እኔ አሁን በጣም ደስ የሚለኝ አንዱ የመንፈስ ቅዱስ አገልግሎት ይሄ ነው ይወቅሳል የሚለው ኔጌቲቭ አይደለም ኮንቪክሽን ይሰጣል ይሄ መወቀስን መጸጸትን ማየትን ይሰጣል አሁን አንዳንድ ጊዜ መጽሐፍ ቅዱስን እንደ ኢንፎርሜሽን እንማራለን የእግዚአብሔርን ቃል እንደ ኢንፎርሜሽን እንማራለን የጻፈው ራሱ ስለሆነ መጸጸትን መመለስን ኮንቪክትድ መሆንን የሚሰጠን እኮ መንፈስ ቅዱስ ነው አሁን አንዳንድ ጊዜ ያጋጥመን ይሆናል አሁን በጣም ብዙ ጊዜ የምናነበውን ቃል ሳምሃው መንፈስ ቅዱስ ይወስደውና at some point እንምናውቀው ቃል እኮ ነው በመናውቀው ቃል ይወስደን እንወቀሳለን በልባችን ውስጥ ኮንቪክሽን እናገኛለን ስለዚህ ይሄ ሰናር ሆኖ ለኛ ለግላችን ይመጣ ነገር ይሄ በአለም ላሉ ሰዎች አምነው ክርስቶስን ለሚከተሉ ሰዎች ይሄ አንዱ የመንፈስ ቅዱስ አገልግሎት ነው የተጻፈውን ቅዱስን ቃል ወስዶ የመስቀሉን ስራ የክርስቶስን የመስቀል ስራ ወስዶ የዚህ ዓለም ገዢ የተፈረደበትን የመስቀል ስራ ወስዶ በእኛ ህይወት ውስጥ እንዲገባና ፍሬንድ ያፈራ ማረግ ትልቅ የመንፈስ ቅዱስ አገልግሎት ነውና ይሄ በዘመናችንም እየተገለጠ ያለ የመንፈስ ቅዱስ አገልግሎት ነውና ትልቅ ነገር ነው
አገልግሎቶቻችንን ስለ በዚህ ነገሮች መዘን እንችላለን በያስባለኝ ማለት አሁንኛ ምንም ያክልብነት ወጥ ምንም ያክልብና አገለግል ግን እነዚህ ነገሮች ከህይወታችን ከቆደሉ መወቀስ የሚባለው ነገር ካለ በእኛ ዘንድ ከእውነት ረቀን ካለን በአገልግሎታችን ላይ ክርስቶስ መክበሩ ከቀረ ሌሎች ነገሮች ከብረው ክርስቶስ ካልከበረ ይሄ በእውነት የመንፈስ ቅዱስ ከመንፈስ ቅዱስ ጋር ህብረቱ የሆነ ቦታ እንደተሰበረ የሚያሳየን ይመስለኛል ምክንያቱም አገልግሎቶች በዚህ ነው የሚለኩት በያስባለው ምናልባት እንደውም ሰፋ ማርገ ለነገርበት እንችል ይሆናል ምክንያቱም ከመንፈስ ቅዱስ ጋር አንዱ የሚመጣው ነገር አገልግሎት ነው
ለከ ነው ቀድሜ ያነሳቸው አሁን ሁለቱን በዘርዘር ብናያቸው ቃሪዎቹ ሁለቱ አሁን ሁለተኛው ያነሳው ይመራቸዋል ያስተምራቸዋል ነው ስራው በእናንተ ውስጥ የሚኖር ያ ቅዱስ ቅባት ይመራቸዋል ይላል ያስተምራቸዋል እንዴው ማንንም ሊያስተምራቸው ሁሉ አይገባም ይላል እናንተ ራስ በውስጣችሁ ያለው ያ መንፈስ ያ ቅዱስ ቅባት እሱ ራስ እኮ ሊያስተምራችሁ ይችላል እና የመንፈስ ቅዱስ አንዱ ሌላው አገልግሎት ቀድም እንዳልከው መውቀስም ነው ግን አንዱ ደግሞ አገልግሎት ተወቅሰው የመጡትን ደግሞ ይመራቸዋል ወደ እውነት ሁሉ ወደ አላወቁት ሪቨሌሽን ሁሉ እግዚአብሔርን በተመለከተ ወደ ዶክትሪኑ ምን ማለት ነው መንፈስ ቅዱስ አስተማሪ መንፈስ ነው ማለት ነው አሳዳጊ መንፈስ ነው ማለት ነው ዶክትሪን ገላጭ መንፈስ ነው። ትምርተ ስላሴ ተብሎ ሊሸከሙት አይችሉም ነበር፣ ግን በኋላ ትምርተ ስላሴ ነው ጻፉልን እነሱ ናቸው። ስላሴ ብለው ባይጽፉትም ግን ስላሴ ነው ጻፉልን። በኋላ ስናይኮ ሐዋርያቱ የመንፈስ ቅዱስን አምላክነት፣ የእግዚአብሔር አብን አምላክነት፣ የክርስቶስን አምላክነት በጠራ ሁኔታ አሁን የገባንን ያህል ማለት ነው። ማናቆ ሚስጥር በጣም እንደተጠበቀ ሆኖ የገባንን ያህል የገባን እኮ እነሱ በጻፉት ነው። እዚህ ላይ እኮ ሊጽፉት አይችሉም። ባይዘወይ አሁን እዚህ ጌታችን ከመሞቱና መንፈስ ቅዱስ ከመምጣቱ በፊት ጴጥሮስን እስቲ ጻፍ አንደኛ ጴጥሮስን ብትለው ሊጽፍ አይችልም። መንፈስ ቅዱስ መጥቶ ነው ሕፃናትን ነው በቃ ወስዷቸው አዋቂዎች ያደረጋቸው፣ አዋቂዎች የሚያደርግ ማለት ነው። እና አሁን ይሄም ለዘመናችን በጣም አስፈላጊ ነገር ነው ይመስለኝ። ሮቢ እንደምታውቀው ይሄ መንፈስ ቅዱስ ዶክትሪን ጠል አይደለም፣ ትምህርት ጠል አይደለም። አሁን ይሄ በጣም ያስቀኛል። አሁን አንዳንድ ጊዜ ሰዎች ትምህርት ይሻላል ወይስ የመንፈስ ቅዱስ ነገር ይሻላል ሲሉ የማይወዳደር ነገር ነው። ምናወር ራሱ ሊነጻጸርም አይችልም፣ ሊነጻጸርም አይገባም። ይሄ ራሱ ጥያቄው ልክ አይደለም፣ ጥያቄው ልክ አይደለም። መንፈስ ቅዱስና ዶክትሪን የተጣሉ እና የምናስታርቃቸው አይደሉም። መንፈስ ቅዱስና ማስተማር የተለያዩ ነገሮች ሆነው የትኛው ይሻላል ብለን የምንመርጣቸው አይደል? መንፈስ ቅዱስ ራሱ የመጣበት በመጣ ጊዜ ያስተምራችኋል፣ በመጣ ጊዜ ይመራችኋል። እንዲያውም መንፈስ ቅዱስ መኖሩን የምታውቀው በአንድ አገልግሎትና በአንድ ሰው ሕይወት ውስጥ ማስተማሩ ነው።
አዎ፣ እውቀት፣ የእግዚአብሔር እውቀት መኖሩ። እኔ በመጽሐፍ ቅዱስ ውስጥ በሐዋርያት ሥራ ላይ ምኮ ስንመለከት በመንፈስ ቅዱስ ኃይል የተሰሩ ብዙ ተአምራቶች አሉ። ግን ተአምራቶቹ ግን መጥተው ወይ የሆነ ነገርን አስተምረዋል ለሰው፣ ወይንም ደግሞ ያስተማሯቸውን ነገር ከጀርባ ጋር በተአምራት አጽንተዋል። ስለዚህ ስናይ ተአምራቶቹ መኖራቸው ለእኛ መጽናናት ነው። እውነት ነው። እሱ ደግሞም ያስፈልገናል በሕይወታችን ላይ የመንፈስ ቅዱስ ኃይሉ ስጦታዎቹ ራሳቸው የሚናገራቸው ነገሮች ፈውስ ያስፈልገናል። ስናዝን መጽናናት ያስፈልገናል። ግን አብሮ ደግሞ ጥበብ ደግሞ አለ፣ አብሮ ደግሞ እውቀትም አለ ከመንፈስ ቅዱስ የሚመጣ እና መንፈስ ቅዱስ እነዛን ነገሮች የሚሰራቸው ነገሮች አሉና፣ ግን ስናይ ግን ዋና ነገሩ በዛ በሐዋርያ ስራው ስንመለከታቸው ከተአምራቶቹ በላይ ማስተማሩ ጎልቶ ይታያል። ተአምራቶቹ ራሳቸው ያስተማሯቸውን ትምህርቶች ሊያጸኑት ነው። ምክንያቱም ሰው ካላወቀ እንደው በትንሽ ልጅ እንኳን ብንወስደው ማለት ነው፣ አንድ ሰው በክርስቶስ ኢየሱስ አምኖ መዳን እንዳለ ካላወቀ ቢፈወስም ተአምራቱም ተደርጎለት የተለያዩ ነገሮችን ተቀብሎ ከመንፈስ ቅዱስ ግን እችን እውቀት ሳያውቃት ቢወጣ ምን ጠቀመው? ልክ ሰው ዓለምን ሁሉ ቢያተርፍ ነፍሱን ቢያጎደል ምን ይጠቅመው እንደሚለው ማለት ነው። ለነፍሱ መዳን የሚሆንለት ግን ከዛ ውስጥ የሚወጣው ትምህርት ነው። በዛ ቦታ ላይም ስናይ ሐዋርያት ሲያስተምሯቸው የነበረው ትምህርት የእውነት መሆኑን እውነት መሆኑ ከእግዚአብሔር ዘንድ መሆኑን እያጸና ነው እሱ መንፈስ ቅዱስ ሲሰራ የምናየው። ስለዚህ ትምህርቱና አለ ከትምህርቱ ውጭ አይደለም መንፈስ ቅዱስ ማለት ነው። ትምህርቱ አለ፣ ከዛ ደግሞ ያነ ደግሞ በታምራት ደግሞ እግዚአብሔር ያጸናው ነበር።
ልክ ነው። ይሄ እኮ ምንም በአንድ በኩል እኮ ሪል እግዚአብሔርን አለማወቅ ነው እንጂ አሁን ሐዋርያ ስራ ላይ በበዓለ ሃምሳ ቀን በጳንጠቆስጤ ቀን መንፈስ ቅዱስ መጣ። መንፈስ ቅዱስ መጣና እንደው መጀመሪያ ምን አረገ እኮ ካለን፣ ልክ ነው። መንፈስ ቅዱስ ወረደ፣ ምልክት ታየ። ምልክቱ በሌሎች ቋንቋዎች ተናገሩ። አሕዛብ ሁሉ ተሰብስበው ነበር በኢየሩሳሌም እና በተለያየ ቋንቋ። እነኚህ የገሊላ ሰዎች ተአምሩ እሱ ነው። እነኚህ የገሊላ ሰዎች በሌሎች ኔሽንስ ቋንቋ የእግዚአብሔርን ድንቅ ስራዎች ማወጅ ጀመሩ። ከዛ እኮ መጀመሪያ በሐዋርያቱ እንደው ህይወት በግልጽ ማለት ነው ከልሳኑ ተጨማሪ በግልጽ ሲያደርግ የምናየው እኮ መንፈስ ቅዱስ ምን አደረገ ካለን መጽሐፉን ሲያስገልጥ እኮ ነው የምናየው። መጀመሪያ መንፈስ ቅዱስ እኮ ጥቅስ ሲያስጠቅስ ነው የምናየው። ወጥ ቆሞ ጴጥሮስ ከሌሎቹ ሐዋርያት ጋር ሆኖ ያን ጊዜ ለተሰበሰበው ህዝብ ኢዮኤል ምዕራፍ ሁለትን እኮ ነው እና ከዛ ቀጥሎ የመጡትን መዝሙራትንና የብሉይ ኪዳን ተስፋዎችን እኮ ነው ኤክስፖዝ ያደረገው። እና እንደዚህ ተብሎ እንደተጻፈው በመጨረሻው ዘመን በስጋ ለባሽ ሁሉ ላይ ከመንፈስ ያፈሳለ ተብሎ እሱን እኮ ነው ያብራራው። መንፈስ ቅዱስ ቃሉን ለማብራራትና ለማሳወቅ ነው የሚመጣው። በዚያ እንኳን የተቀጣጠለ ጊዜ ማለት ነው። አሁን እኛ እንደምንለው በጣም የተቀጣጠለ ቀን ወደ መጽሐፍ ነው የመለሰው መንፈስ ቅዱስ። ይናገርበት የነበረው መንፈስ መቋቋም አልቻሉም ይላል የስጢፋኖስ። ምንድን ነው ያደረገው ስጢፋኖስ ካለን እኮ የብሉይ ኪዳን ሰርቬይ እኮ ነው የሰጠው። የብሉይ ኪዳን ዳሰሳ ከፍጥረት አንስቶ የአባቶቻቸውን ኪዳን ያንን የብሉይ ኪዳን ምን አይነት መንፈስ ቅዱስ እኮ ነው የሰራው። ግን መንፈስ ቅዱስ ያደረገው ብሉይ ኪዳንን እንዳለ በእውቀት ስለገለጠ እኮ ነው መቋቋም ያቃታቸው። እና እንዳልከው መንፈስ ቅዱስ አሳዋቂ፣ መንፈስ ቅዱስ እንድናውቅ እንድንረዳ የሚያደርግ ነው እንጂ መንፈስ ቅዱስ ያለማወቅ ምልክት መጽሐፉን መጽሐፍ ቅዱስን የመጥላት ምልክት ሊሆን አይገባም። አሁን ለምሳሌ ኤፌሶን 4:11 ሁላችን የምናውቀው ነው። ኤፌሶን 4:11 የክርስቶስ ስጦታዎችን ይናገራል። ክርስቶስ ለቤተ ክርስቲያን የሰጣቸውን ስጦታዎች ይዘረዝራል። አሁን ቁጥር 11 ላይ እርሱም አንዳንዶቹን ሐዋርያት፣ ሌሎችም ነቢያት፣ ሌሎችም ወንጌል ሰባኪዎች፣ ሌሎችም እረኞች እና አስተማሪዎች እንዲሆኑ ሰጠ ይላል። አሁን ይሄ በቃ ልጅ ልጅ የሆኑ ስጦታዎች ለቤተክርስቲያን የተሰጡ በክርስቶስ የተሰጡ ስጦታዎች ናቸው። ሐዋርያቱ፣ ነቢያቱ፣ ይሄ አምስቱ ስጦታዎች እያለን የምንጠራቸው ነቢያት፣ ወንጌል ሰባኪዎች፣ ወንጌላውያን የምንላቸው፣ እረኞች፣ ፓስተሮች፣ አስተማሪዎች፣ እነኚህ ሁሉ ጸጋዎች እኮ አሁን በመንፈስ ቅዱስ እንድናገለግል የተሰጡ ስጦታዎች ናቸው። አዎ። ለምንድን ነው ፐርፐዛቸውን ስትመለከት ይሄንን የተሰጡበት ምክንያት ስትመለከት ሁላችን የእግዚአብሔርን ልጅ በማመንና በማወቅ ወደሚገኝ አንድነት ሙሉ ሰውም ወደ መሆን የክርስቶስም ሙላቱ ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ ቅዱሳን አገልግሎትን ለመስራትና ለክርስቶስ አካል ህንጻ ፍጹማን ይሆኑ ዘንድ ይልና ተቃራኒው አሁን መሙላት ነው ማወቅ ነው መብሰል ነው ይልና ተቃራኒው እንደ ስህተት ሽንገላ ባለ ተንኮል በሰዎች ማታለል ምክንያት በትምህርት ነፋስ ሁሉ እየተፈገመገመን ወዲያና ወዲህም እየተንሳፈፍን ህፃናት ወደ መሆን ወደፊት አይገባንም።
ሰውቀቶች እንዳንሆን ያረጋናል እኮ ነው በለጋ አነጋገር።
የነኚ ጸጋዎች መገለጥ አንዱ እንትን ማወቅ መማር ሙሉ ሰው መሆን ማደግ ሲሆን ተቃራኒው ግን መንፈስ ቅዱስ በሌለበት ደግሞ ህፃንነትና ወዲህና ወዲያ መገፍተር አለ ማለት ነው።
እንደ ስህተት ባለ ሽንገላ ባለ ተንኮል ወደ እውነት ይመራቸዋል የሚለው እኮ ተቃራኒ ነው። ያኛው ወደ ስህተት ይመራናል፣ ይሄኛው ደግሞ ወደ እውነት
ይመራናል ማለት ነው። እና ይሄ አሁን በዘመናችን ትንሽ የተለጠጠ አስተሳሰብ አለ። በቃና በቃ መንፈስ ቅዱስ ካለ ማወቅ የለብህም፣ እንደ ሞኝም አክት ብታረግ ምንም ችግር የለውም፣ ጥቅሶችን ባትጠቅስ ምንም ችግር የለውም፣ መጽሐፍን ባትጠቅስ እንዴ ይሄ እኮ መንፈስ ቅዱስ አይደለም። መንፈስ ቅዱስ መጽሐፍ አዋቂ ነው እንጂ ያረጋቸው መንፈስ ቅዱስ መጽሐፍ እንዲያውም ከወደረኞቻቸው በላይ አውቀው እንዲገኙ ነው እንጂ ያረጋቸው። እና ይሄ አገልግሎቱ ወሳኛል። ያበስላል መንፈስ ቅዱስ። ህፃን አያረግም መንፈስ ቅዱስ። እንደ ህፃንም አክት እንድናረግ አያረግም መንፈስ ቅዱስ። መንፈስ ቅዱስ በመጣ ጊዜ ያበስላል፣ ያስተምራል፣ ወደ እውነት ሁሉ ይመራል የሚለውን እንድናየው ነው እንዳነሳው። በኋላም ልንቀጥለው እንችላለን። ሜይ ቢ በሚቀጥለው ክፍለ ጊዜ ልናነሳው እንችላለን። የሚቀጥለውን እኔን ያከብረኛል የሚለውን በጣም በጣም ወሳኝ ነገር ነው። ለዘመናችንም አስፈላጊ ስለሆነ ከሚቀጥለው ጋር አያይዘን እናያለን። ግን አሁን ያነሳቸው ነገሮች ወሳኝ ናቸው። መንፈስ ቅዱስ ሲመጣ ዓለምን ወቅሶ በመስቀሉ ላይ የተደረገውን በዚህ ዓለም ገዢ ላይ የተደረገውን ፍርድ አሳይቶ ጉድ ኒውስ የምንለውን መልካም ዜና ወንጌል የምንለውን አሳይቶ ወቅሶ ይመልሳል። በአማኝ ህይወትም ይሄ ይቀጥላል። እየወቀሰ እያስተካከለ በቅዱስ ቃሉ ወደ ቅድስና ይመራናል። ቅዱስ መንፈስ ቅድም ያነሳው በጣም ፓወርፉል ነው። ቅዱስ መንፈስ ስለሆነ ያ ቅዱስ መንፈስ ወደ ቅድስና ህይወት ይመራናል። ግን at the same time ደግሞ ተደጋጋሚ ኢየሱስ የተናገረው ሊሸከሙት የማይችሉትን ዶክትሪን ያሸክማል፣ እንዲሸከሙ ያደርጋል። ሊሸከሙት የማይችሉትን እውቀት ይጨምርላቸዋል፣ ያሳድጋልና መንፈስ ቅዱስ አሳዋቂ ነው። መንፈስ ቅዱስ ያበስላል የሚለውን ከዘመናችን ጋር ስለሚያድል ማጉላት ነው።